Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ። ዛሬ ምሽት ከምንሰማቸው ዘገባዎች መካከል
ያሳዝን ቦታ ነው ያለ ነው። ከሞቱት በላይ ከአምስት በታች ሆነን ነው እየኖርን ያለ ነው እኛ ማለት ነው። የስድስት ወራችን በኮሮና ምክንያት ነው ታሰር ነው።
በሳውዲ አረቢያ ጄዛን እስር ቤት ውስጥ ከሚገኙ ኢትዮጵያን ወጣቶች መካከል አንዱ ነው። በዚህ ያሉ ስደተኞች ወቅታዊ ሁኔታን በምሽቱ ያጋረናል።
አሁን አንዳንድ መረጃዎችን በሌላ ሀገርም ስናይ የአውሮፕላንም በረራ ለአንድ ሰዓት ያክል እስከ ማስተጓጎል አደጋ እስከ ማድረስ የደረሱበት ሁኔታ አለ።
አሁን ደግሞ የሰማናቸው የኢትዮጵያ ሲቪል አቪዬሽን ባለስልጣን የህዝብ ግንኙነት ዳይሬክተር አቶ አንሙት ለማን ነው። ኢትዮጵያ ስለወጣችው ሰው አልባ አውሮፕላኖችን ስለሚመለከት ደንብ በምሽቱ ያብራሩልናል። ተጨማሪ ጉዳዮችንም ይዘናል። ሀብታሙ ስዩም መሰናደውን እመራለሁ። ኤልያስ አስማረ የድምፅ ምህንድስናውን ያከናውናል። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ትነግረናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል።
የአዴፓ አመራር አባል የሆኑት አቶ ልደቱ አያሌው በሌላ ክስ መዝገብ ዛሬ ፍርድ ቤት ቀርበዋል። አቃቤ ሕግም በችሎቱ ተገኝቶ እጃቸው ላይ የተገኘው ሰነድ ሕገ መንግስቱን ለመናድ አልሞ የተዘጋጀ ነው በማለት ክስ ለመመስረት እየመረመረ መሆኑን ለችሎቱ አስረድቷል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። ከኮሮና ቫይረስ ስጋት ጋር በተያያዘ በሳውዲ አረቢያ እስር ቤቶች ውስጥ በአንድ ላይ ተፋፍገው የተቀመጡ ኢትዮጵያውያን የሚገኙበት ሁኔታ አስከፊ መሆኑን ገልጸው ወደ ሀገራቸው መመለስ እንደሚፈልጉ ይናገራሉ። በሳውዲ አረቢያና በየመን ድንበር አካባቢ የሚገኘው ጄዛን ተብሎ በሚጠራው እስር ቤት ውስጥ እንደሚገኙ በግልጽ ለአሜሪካ ድምጽ የገለጹት ስደተኞቹ ከስድስት ወራት በፊት ወደ ሀገራችሁ እንድትመለሱ ከመንግስታችሁ ጋር ተነጋግረናል በማለት የሳውዲ አረቢያ መንግስት ወታደሮች ወደ እስር ቤቶቹ እንዳስገቧቸውም ይገልጻሉ። ነገር ግን ከዛ ወዲህ ማንም እንዳልተመለከታቸውና በቂ ምግብ እንደማያገኙና የሚገኙበት የእስር ቤቱ ክፍልም ጠባብ በመሆኑ ከሚፈጠር መተፋፈንና ሙቀት የተነሳም ለህመም እየተዳረጉ መሆኑንም ተናግረዋል። ዘገባው የትግስት ገሜ ነው። የቀድሞ የማሊ ፕሬዝዳንት ኢብራሂም ቦባካር ኬታ ዋና ከተማዋ ባማኮ ውስጥ ሆስፒታል ገቡ። ኬታ የታመሙትና ሐኪም ቤት ውስጥ የገቡት ያመፁ ወታደሮች ባካሄዱት መፈንቅለ መንግስት ከስልጣናቸው አውርደው እስር ቤት ባስገቧቸው በአስር ቀናቸው መሆኑ ነው። የሰባ አመቱ የቀድሞ መሪ በሽታቸው ምን እንደሆነ የህመማቸው ደረጃም ምን ላይ እንዳለ እስካሁን አልተገለጸም። የዩናይትድ ስቴትስ የበሽታዎች መቆጣጠርና መከላከል ማዕከል ሲዲሲ የ50ዎቹም ክፍለ ግዛቶችና የበርካታ ትላልቅ ከተሞች የጤና ባለስልጣናት እንደ አውሮፓውያን አቆጣጠር ከመጪው ህዳር 1 ማለትም ፕሬዝዳንታዊ ምርጫው ከሚካሄድበት ዕለት ከሁለት ቀናት በፊት ጀምሮ የኮሮና ቫይረስ ክትባትን ለማከፋፈል ዝግጅት እንዲያደርጉ ማሳሰቢያ መላኩን አረጋገጠ። ሲዲሲ ባለ አራት ገጽ ማሳሰቢያውን ባለፈው ሳምንት ሐሙስ ዕለት መላኩንና ከመጪው ጥቅምት 1 ባለው ጊዜም እቅዳቸውን እንዲያጠናቅቁ ማሳሰቡን ትላንት በቀዳሚነት ዘሜካላቺ የተባለው የዜና አውታር ዘግቧል። ኒውዮርክ ታይምስ በዘገባው የሲዲሲ ዳይሬክተር ሮበርት ሬድፊልድ ኒውዮርክ፣ ሺካጎ፣ ፊላደልፊያ፣ ሂውስተን እና ሳን አንቶኒዮ ከተሞችን ጨምሮ ለሀገሪቱ ክፍለ ግዛቶች በሙሉ ማሳሰቢያውን እንደላኩ አመላክቷል። ሲዲሲ የላከው ማሳሰቢያ ወቅታዊ የብሔራዊ የተላላፊ በሽታዎች ኢንስቲትዩት ዋና ዳይሬክተር አንቶኒዮ ፋውቺ ይህ የአውሮፓውያኑ 2020 ዓመተ ምህረት ሳያበቃ የጤና አደጋ የማያስከትልና በትክክል ጥቅም ላይ መዋል የሚችል ክትባት ይገኛል ብለው እንደሚተማመኑ ከተናገሩት ቃለ መጠይቃቸው ጋር ተገጣጥሟል። አንቶኒዮ ፋውቺ ያን ቢሉም አንድ እንዲሆን የማንፈልገው ነገር ቢኖር ክትባቱ በሚገባ መስራቱን የሚያሳይ ፍንጭ ሳይገኝ በጥድፊያ ስራ ላይ እንዲውል መፍቀድን ነው ብለዋል። ሌሎች ባለሙያዎችም የክትባት የሰው ልጅ ሙከራዎች ሳይጠናቀቁ ስራ ላይ እንዲውሉ ፈቃድ መስጠት አንድም ለጤና አደጋ ያጋልጣል፣ ሲቀጥልም ክትባትን ለሚቃወሙ ወገኖች አመለካከት ይብስኑ ሊያጠናክር ይችላል በማለት ስጋታቸውን ገልጸዋል። የዩናይትድ ስቴትስ የዴሞክራቲክ ፓርቲው ፕሬዝዳንታዊ ምርጫ እጩ ጆ ባይደን ዛሬ በዊስኮንሲኗ ክኖሻ ከተማ ይጓዛሉ። በጉዟቸው ህዝባዊ ስብሰባ አድርገው ነዋሪዎችንም ያነጋግራሉ ተብሏል። የምረጡኝ ዘመቻቸው ባወጣው መግለጫ ባይደን የሚጓዙት 100 ሺህ ነዋሪዎች ባሉባት ከተማ አሜሪካውያንን ለማቀራረብና ለተደቀኑት ፈተናዎች አብሮ መፍትሄ ለመፈለግ እንደሆነ ይገልጻል። ፕሬዝዳንት ዶናልድ ትራምፕ ኪኖሻን ከሁለት ቀናት በፊት ጎብኝተው እንደነበረ የሚታወስ ነው። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ ይቀጥላል። በአሜሪካ ድምፅ ድረገጽና ሳተላይት መደመጫ ሞገድ ላይ እየተሰማን እንገኛለን። የዚህ ስርጭት ቅጂ በፌስቡክ ገጻችን ላይም ይገኛል። ወደ ቀዳሚው ርዕሰ ጉዳይ እንሻገር። ከኮሮና ቫይረስ ስጋት ጋር በተያያዘ በሳውዲ አረቢያ እስር ቤቶች ውስጥ በአንድ ላይ ተፋፍገው የታሰሩ ኢትዮጵያውያን የሚገኙበት ሁኔታ አስከፊ መሆኑን ገልጸው ወደ አገራቸው መመለስ እንደሚፈልጉ እየተናገሩ ነው። በሳውዲ አረቢያና በየመን ድንበር አካባቢ የሚገኘውና ጄዛን ተብሎ የሚጠራው እስር ቤት ውስጥ እንደሚገኙ በስልክ የገለጹልን ስደተኞች ከስድስት ወራት በፊት ወደ ሀገራችሁ እንድትመለሱ ከመንግስታችሁ ጋር ተነጋግረናል በማለት የሳውዲ አረቢያ መንግስት ወታደሮች ወደ እስር ቤቶቹ እንዳስገቧቸው ይገልጻሉ። ነገር ግን ከዚያ ወዲህ ማንም እንዳልተመለከታቸው በቂ ምግብ እንደማያገኙና የሚገኙበት የእስር ቤት ክፍል ጠባብ በመሆኑ ከሚፈጠር መተፋፈንና ሙቀት የተነሳ ለህመም እየተዳረጉ መሆኑን ይናገራሉ። ከወሎ አካባቢ ተነስተው በየመን የባህር ጉዞ ሳውዲ ለመድረስ 70,000 ብር ያህል ማውጣቱን የሚናገረው አሁን በጄዛን እስር ቤት እንደሚገኝ የገለጸልንን ወጣት የኦሮምኛ ቋንቋ አገልግሎት የዌብሳይት አቀናባሪ ትዕግስት ገሜ በስልክ አነጋግረዋለች። እስረኞቹ ስላሉበት ሁኔታ ከሚያስረዳበት ቃለ ምልልሱ ይጀምራል።
የሚያሳዝን ቦታ ነው ያለ ነው። እስከ ሞቱት በላይ ካሉት በታች ሆነን ነው እየኖር ነው ያለ ነው እኛ ማለት ነው። የስድስት ወራችን በኮሮና ምክንያት ነው ታሰር ነው። ከየመን ከሁዲ እና ከሳውዲ አረቢያ ጦር እሳቱ ስፈርፈን እዚህ መጣን። ይኸው እኛም ከዛ የበለጠ በዛ ሰዓት መሞት ምንኛ ጥሩ ነው።
ከየት ነው የተያዝከው አንተ?
ከኢትዮጵያ ተነስቼ በየመን ባህር አቋርጬ ወደ ራጎ የሚባል ቦታ የመጣሁት ማለት ነው። እና እዛ ራጎ የሚባል ቦታ ላይ ሀዋላ አለ። ሀዋላ ሀዋላዎች የሚያሳውሉ አሉ። እዛ ካወልኩ በኋላ እየጠበቅኩ ሳለ ሰዓት ነው ኮሮና ተቀሰቀሰ ብለው ሁቲዎች ተኩስ ከፈቱብን ማለት ነው። በተጠለልንበት አካባቢ ማለት ነው። ከዛ በኋላ እነሱ ተኩስ ሲከፍቱብን የእነሱ ሰፈር ለቀን ወደ ሳውዲ መግባት ነበር ያለብን። ወደ ሳውዲ አረቢያ ስንቆርጥ ደግሞ ሳውዲ አረቢያ ከዚህ እኛን በከባድ መሳሪያ ይደበድቡን ጀመር።
በእግር ነበር የምትሄዱት?
አዎ በእግር ነው የምንሄደው። ያው ጫካ ነው። ጫካው መካከል ያው ወታደሮች አሉ። ከየመን ከውዲው ሲያባሩ ወደ ሳውዲ አረቢያ ድንበር ስንጠቀ የሳውዲ አረቢያ ድንበር ሞጠባቂዎች ተኩስ ከፈቱብን እኛ ላይ ማለት ነው። ከዛ በእነሱ የሞተ ሞተ፣ የተረፈም ተረፈ። በዚ አጋጣሚ አንዴ ወደዛ እየተመለሰ እነዛ ሲመልሱ እንደገና ደግሞ ወደ ሳውዲ ስንመለስ ወንዝ ላይ ነበር የፈሰስ ነው ማለት ነው። እዛኛውን መሄድ አንችልም፣ ወደዚኛውን መሄድ አንችልም። እዛ ወንዙ ላይ ለብዙ ቀን አደር ማለት ነው። እዛ ወንዙ ላይ ብዙ ልጆች በእግራችን እንገባለን እያሉ በጫካው ሲያባሩት የነበረው ብዙ በሳውዲ አረቢያ ጦር ተተኩሶባቸው ሞተዋል። ከዛ በኋላ የሳውዲ አረቢያ መንግስት ከኢትዮጵያ ጋር በመነጋገር ነው ብሎ ወደ ሀገራቸው ልሸኛቸው ወደ ሳውዲ አረቢያ ድሙ ብሎ እጃችን ሰጠን ማለት ነው።
ስንት ትሆኑ ነበረ አንድ ላይ እየነበራችሁ በዛ ወቅት? እንግዲህ
600 ነን አንድ ላይ እየነበር ነው። ያው አንድ ላይ እየነበር ነው በየቦታው ተከፋፍሎ ያኔ ጠሪ ካለ ሁሉም ማለት ተቃላይ ግን የገባ ነው 6000 ነን ወደዚህ የገባ ነው ማለት ነው። 300 400 አንድ ላይ እየተከማቸ የነበረ ግን እዚህ ካመጣም በኋላ አንድ ላይ ስንቆጠር ወደ 6000 ምናምን የሆነው ማለት ነው እዚህ ሲቆጠር እና ከዛ በኋላ ያው እዚህ እስር ቤት ውስጥ ወደ ሀገራችሁ ትበራላችሁ በማለት ጊዜ ጠብቁ ብሎ ካስገባ 6 ወር ሆኖናል እኛ ማለት ነው።
እንግዲህ አንድ ክፍል ውስጥ ብዙ ሆናችሁ እንዳላችሁ ነው የነገርከኝና የእስር ቤት ውስጥ ያለው አያያዝ ምን ይመስላል?
ይህ ልብስ እኔ ፓንት ያረኳት ልብስ 6 ወር ነው። ሌላ ልብስ እንኳን መልበስ አልችልም። እዚህ እስር ቤት ስንቀሳቀሰው በፓንት ነው፣ ሙቀት ነው። በዛ ላይ ራቁቴ ነው መንቀሳቀሰው። ልብስ ለብሼ አላውቅም። በቃ የድሮ ሰሳት የለ፣ ምክንያቱም ሙቀት በጣም ሀይ ነው። ራስ ብሎ የሳውዲ አረቢያ መንግስት ከውስጥ ቀድመው የገቡት ሰዎች ነበሩ፣ ውስጥ ላይ የነበሩት ሰዎች እያያዘኛ ጋር ቀላቀላቸው ማለት ነው። አሁን በቃ የዚህ ያለ ጂዛን እስር ቤት በጣም የሚያስጠላ እስር ቤት ነው። ሽንት ቤቱ ሞልቷል። በለት ላይ ነው የምንተኛው፣ የምንበላው ምግብ በተንስ የሩብ ሊትር ይቸሪ ሩብ ሊትር ተንስ ከሪት ሊትር በታች ለጨረቃ ሊትርና አንድ ኩብዝ ይመጣልና ኩብዝ ነው የምትባለው እቺ የሆነች በእኛ ጋር ይቅጣ ነው ማለት እንደዛ አይነት ሁኔታ ሲስተር ቆይተናል እስካሁን ድረስ ማለት ነው። ለምን እንደዚህ እንደማሰቃዩን አንደባ ነው ሰው ሞተ በራሱን እያጠፋ የዛሬ አሁን የዛሬ 20 ቀን አካባቢ ነው የሆነ ጓደኛችን ከዚሁ ከዛ በፊት የሞታለ እኔ ባይ ያየው ዳይር የሚባል እስር ቤት ነው። እዛ መጀመሪያ ያስገቡን ከዛ ከዳይር ከእስር ቤት ነው ወደዚህ ወደ ዋናው ተሬ ሊያመጡን ማለት ነው። እዛ በጣም ብዙ ሞተዋል። በዛ ልክ እንደተቀበሉን ከየመን እንደተቀበሉን ዳይር እስር ቤት የሚባለው በቃ በየተራ ነው መቶ አንዴ ከተኛሽ መነሳታችን ከተነሱ ቦታ ታገኝ
ተጨናንቆ ማለት ነው ሰው በዝቶ
ሰው በዝቶ በጣም የተጨናነቀ ዝም ብሎ መጨመር ነው ሰው በቃ አንዴ ከቆምሽ መኝታ ታገኘ ግርግዳ ይዘሽ ከቆምሽ ከቆምሽ ስትንቀጠቀጭ በቃ ሶስት ቀን አራት ቀን ማተኝበት አጋጣሚ ነበረ። ቀን አካባቢ ከሆነ ስንሰቃይ የሆነ ቀረምን ከዛ ሁለንኛ ስንጠብቅ ተርሄል የሚባል የጊዛን እስር ቤት ዋና እስር ቤት ሆናለ ወደዛ አስገቡን ማለት ነው። እዛ ከገባን በኋላ ያው ማንም ሰው ጭራሽ እኛ ፀሐይና የተናና በዚህ የሆኑ ሰቆቃ ሁሉ ህይወት እያለፈ ሰው በመጨናነቅ ይሄ ሆነ በቃ ምንም አላማ የለውም ሰው ለምን ብትል ቦታም አይመስለውም በጣም ከችግር የተነሳ ማለት ነው። ራሳቸውን በገመን ሽት ቤት ሲገቡ ያጠፋሉ። ሞቶ እንኳን ያወጣለ ሰው አያገኝም። በስንት መከራ በሩ እንደ በኃይላችን በስንት መከራ ነው የሚመጡልን። ከዛ ከመጡ በኋላ ራሱ ጥሩ ፊት አይሰጡን ይገለምጡናል ያባረዋል። ደግሞ በዛ ላይ የታመሙ ሰዎች አሉ። አሰሲያ የሚባል የሆነ እፈት ነው የሚባለው በእኛ በእነሱ አሰሲያ ይሉታል። ፊታችንን ነው በቃ ምን ግበል ፊታችን ላይ ይጀምራል። አይናችን ማየት አይችልም። በጆሮአችን ሁሉ ሙልክ ነው የሚለው በቃ መግል ያመጣል። ሲቆይትንስ ቆይቶ መድኃኒት እንደዚህ አንዱ ስንላቸው የሀገራችን መንግስት የጠላቸው እኛ ምን እናርጋችሁ ነው የሚሉ እነሱ።
ስትወጣ ግን መጀመሪያ ከኢትዮጵያ ለሰርተ እንግዲህ ራስን ለመቀየር ነው የወጣኸው። እንደዚህ አይነት ችግሮች ይገጥሙኛል ብለህ አስበህ ነበረ?
ኢንፎርሜሽን ያው መጥሞ እንደሆነ ባህር ከባድ እንደሆነ ድንበር ከባድ እንደሆነ ግን ያው በወሬም ሆነ በጓደኛ የምሰማለው ግን ከኔ ጋር የነበሩ ጓደኞቼ ሄደው ተለውጠው ሳያቸው እኔም እንደነሱ ይለወጥልኛል እና ያርፍልኛል ብዬ ነው የገባሁት እንጂ ቻንሴ መሞከር አለብኝ ብዬ ነው የገባሁት። ጠማይ ሌላ ነገር ነው።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመሰናዷችን ላይ አስተያየቶች ካሏችሁ በፌስቡክ ገጻችን በኩል አድርሱን። ወደ ቀጣዩ ርዕሰ ጉዳይ እንለፍ። ኢትዮጵያን ወጣቶችን ጨምሮ የተለያዩ ግለሰቦችና ድርጅቶች ሰው አልባ አውሮፕላኖችን የተለያዩ አገልግሎቶች በመጠቀም ላይ ይገኛሉ። ይህ አጠቃቀማቸው ግን ከአሁን በኋላ በሕግ የሚመራ ይሆናል ተብሏል። ይሄ የሆነበት ምክንያት ደግሞ አዲስ ደንብ በመውጣቱ ነው። ስለ ደንቡ ይዘትና ዓላማ የበለጠ ለማወቅ የኢትዮጵያ ሲቪል አቪዬሽን ባለስልጣን የሕዝብ ግንኙነት ዳይሬክተር አቶ አንሙት ለማን አመሻሹን በስልክ አግኝተናቸዋል።
እንደሚታወቀው ሰው አልባ አውሮፕላን ወይንም ድሮን የሚባሉት በዓለማችን ላይ ከተፈጠሩ ቴክኖሎጂዎች ውስጥ አንድ ናቸው። እነዚህ ቴክኖሎጂዎች እንግዲህ ትልቅ ተግባር አላቸው። እንደሚታወቀው በተለያዩ ሀገሮችም እኛም ሀገር ቀደም ሲል እነዚህ ሰው አልባ አውሮፕላኖች ሰዎች ሲዝናኑ በሰርግ፣ በፓርቲ ለተለያዩ አካባቢዎችን ፎቶ ወይንም ቪዲዮ ለማስቀረት የሚጠቀሙባቸው አገልግሎቶች ናቸው። አሁን ግን ከዚህም ባለፈ ከአንድ ቦታ እና አንድ ቦታ ለሕክምና አገልግሎት የሚሉ መድኃኒቶችን፣ ደም የመሳሰሉትን እንደዚሁም ለተለያዩ የግብርና ስራዎች ኢንፎርሜሽን የመሰብሰቢያ መረጃ የማስተላለፊያ ተግባር መጠቀም ደረጃ ላይ ደርሷል የቴክኖሎጂ። ስለዚህ እነዚህ አካላት ኢትዮጵያ ሲቪል አቪዬሽን በአዋጅ እንደተሰጠው በሰማይ ላይ ተንቀሳቃሽ የሆኑትን አካላቶች በዋናኝነት አውሮፕላን የመሳሰሉትን የመቆጣጠር፣ የመመዝገብ፣ የኤር ናቪጌሽን አገልግሎት የመስጠት አንዱ የተሰጠው ኃላፊነት ነው። ስለዚህ አሁን ይሄ ቴክኖሎጂ በጣም እያደገ መጥቷል። እነዚህንም ቁጥጥር በማድረግ የመደበኛውን የአውሮፕላን በረራ እንዳይስተጓጎል፣ ድሮኖች የት ይበራሉ፣ በምን አይነት ከፍታ መብረር አለባቸው፣ የት አካባቢ ይበራሉ የሚለውን ለምን አገልግሎት ይውላሉ የሚለውን ቅርጽ ለሚያሳስ አስቦ የተዘጋጀ ህግ ነው።
እንግዲህ አቶ አንሙት ቀደም ብለው ጠቅሰውታል፣ ኢትዮጵያ ውስጥ ድሮኖችን መጠቀም የተጀመረው በቅርቡ ቢሆንም አንዳንድ የመንግስት ተቋማት አገልግሎታቸውን በሰው አልባ አውሮፕላኖች በኩል ለማዳረስ እየጣሩ እንደሆነ ተሰምተዋል። ብዙ ጊዜ ግን የምናየው በርከት ያሉ በፊልም ስራ ውስጥ የተሰማሩ ግለሰቦች ሲጠቀሙባቸው ነው። የሚወጣው ደንብ በግዝፈት የተለያዩ ድሮኖችን በአጠቃላይ የሚመለከት ነው ወይንስ ደግሞ ለትንሽና ለትልቅ ተብሎ የተከፋፈለ ነገር አለ? በተለይ በኪነ ጥበቡ ዓለም ውስጥ አዳዲስ ጅምሮች ስላሉ እነሱ ላይ የጎንዮሽ ተጽዕኖ እንዳያሳድር በደንብ ዝግጅት ውስጥ ምን ያክል ጥንቃቄ ተደርጓል?
የተዘጋጀው ህግ ወይንም መመሪያ ድሮኖችን በሳይዝ ይከፋፍላል። የድሮን ሳይዞች ሲመረቱ መጠናቸው አነስ ያለ ነበር። አሁን ግን ክብደታቸው ከፍ ያለ መጠናቸውም ልክ እንደ አውሮፕላን እየገዘፈ መጥቷል። ይህ ቴክኖሎጂ እያደገ በመምጣቱ የሆነው ነው። ስለዚህ ይሄ መመሪያ ምንድን ነው? ድሮንን ከመጠቀም ከማብረር ባሻገር ምን መሆን አለበት? ምን ፍላጎት አለ? አገር ውስጥም አምርቶ የመገጣጠም ፍላጎት ስላለ አምራቾችን ኦፕሬት የሚያደርጉትን ለምን አገልግሎት ያውላሉ የሚለውን የሚመልስ መመሪያ ነው የተዘጋጀው። ስለዚህ ወደ ኢትዮጵያ የሚገቡ ድሮኖች ኢምፖርት የሚያደርጉ አካላትም ልክ እንደሌላው አውሮፕላን አንድ ኢትዮጵያ ውስጥ ያለ ባለሀብት ወይም መንግስት አውሮፕላን ከውጭ ገዝቶ እንደሚያመጣ ሁሉ እዚህም ያለ ባለሀብት ወይም መንግስት ሲያመጣ ልክ ተመዝግቦ ምን ሪኳየርመንት ማሟላት አለበት የሚለውን መመለስ የሚችል መመሪያ ነው እየተዘጋጀ ያለው።
ቀደም ብሎ እንደጠቀሱት ለሰርግም ሊሆን ይችላል፣ ለአነስተኛ ፊልሞችም ሊሆን ይችላል ድሮኖችን የሚጠቀሙ ወጣቶች አሉ። እነዚህ ወጣቶችስ ሊያከብሯቸው የሚገቡና ሊከተሏቸው የሚገቡ ህጎች በዚህ መመሪያ ውስጥ ተካተዋል ወይ?
አዎ፣ በዚህ መመሪያው ላይ ምንድን ነው ዋና ያስፈለገበት የድሮንን የኦፕሬቲንግ ሲስተም ቅርጽ መያዝ አለበት፣ አግባብ መኖር አለበት ተብሎ መመሪያው ላይ የተዘጋጀው አሁን ለመደበኛው የበረራ አገልግሎት መሰናክል እየሆኑ ነው ድሮኖች ማለት ነው። አሁን አንዳንድ መረጃዎችን በሌላ ሀገርም ስናይ የአውሮፕላንን በረራ ለአንድ ሰዓት ያክል እስከ ማስተጓጎል አደጋ እስከ ማድረስ የደረሱበት ሁኔታ አለ። እኛም ሀገር ይሄ ከመከሰቱ በፊት የት አካባቢ ነው ድሮን መብረር ያለበት፣ በምን ከፍታ ነው መብረር ያለበት የሚለውን የሚያስቀምጥ ነው። እነዚህም የድሮን ባለቤት ማን ነው መሆን ያለበት፣ ለምን አገልግሎት ያውለዋል፣ የት ይጠቀማል የሚለውንም መመሪያው ላይ ተካቷል። ስለዚህ ይህንን ቅርጽ ለማስያዝ ነው። አንድ ድሮን በሚያበርበት ሰዓት ልክ እንደ አውሮፕላን እዚህ ቦታ በራለው፣ የምበረው ለዚህ ነው፣ አብራሪው እንደዚህ ነው፣ ምንድን ነው የሚጭነው የሚለውን ይመልሳል ማለት ነው መመሪያው።
እንግዲህ አቶ አንሙት፣ የድሮን ፖሊሲና ደንብ ያወጡ ሀገራት በዓለም ላይ አነስተኛ ናቸው። ኢትዮጵያ የራሷን ደንቦች ለማውጣት በልምድ ደረጃ ያጣቀሰቻቸው ሀገራት አሉ ወይ?
የተወሰኑ ሀገሮች ናቸው የድሮን መመሪያና የማምረት ፍቃድ እየሰጡ ያሉት። በአፍሪካ ደረጃ ብንወስድ እንደነ ሩዋንዳ፣ እነ ደቡብ አፍሪካ የመሳሰሉ ሀገሮች፣ ኬንያም አሁን እየሰሩት ነው ያሉት የድሮን ቴክኖሎጂ በጣም በዓለም ላይ ኤክሴል እያደረገ ነው በፍጥነት አሁን። ስለዚህ የዓለም አቀፍ ሲቪል አቪዬሽንም ድርጅት ድሮን ምን መምሰል አለበት፣ እንዴት ይመረታል፣ እንዴት ይበራል የሚለውን መደበኛ አውሮፕላን በረራን ማስተጓጎል ስለሌለበት እንዳንድ ትኩረት ሰጥቶ እየሰራበት ነው ያለው። ኢትዮጵያም መነሻዋ የኢትዮጵያ ሲቪል አቪዬሽን ዋናው ከ76 ዓመት በፊት የቺካጎን ኮንቬንሽን ፈርማለች። የዓለም አቀፍ ሲቪል አቪዬሽን ድርጅት አባለች። ስለዚህ ኢትዮጵያ የራሷ ሩልስ ኤንድ ስታንዳርድስ በዚህ በአቪዬሽን ዘርፍ ድሮን ብቻ ሳይሆን ኤርፖርቶችን፣ የአየር ላይ እንቅስቃሴ ኤር ናቪጌሽን ሰርቪስን፣ አውሮፕላንን፣ ጀነራል አቪዬሽን አስመልክቶ እንዴት ነው ኢትዮጵያ ውስጥ ኦፕሬት ማድረግ የሚቻለውን በዋናነት የሚመራ መስሪያ ቤት በመሆኑ መነሻው የዓለም አቀፍ ሲቪል አቪዬሽን ድርጅት አባል የሆኑ ሀገሮች ይሄ እንቅስቃሴ በዓለም አቀፍ ደረጃ ዋናው ሶርሱ የዓለም አቀፍ ሲቪል አቪዬሽን ድርጅት ገቨርን የሚያደርጋቸው በመሆኑ ሀገሮችም በዋናነት የሚወስዱት ከዚህ ድርጅት ነው። ኢትዮጵያም እነዚህን እንደ ሪፈረንስ ወስዳለች።
አንድ የመጨረሻ ጥያቄ ላስከትል። በርካታ ወጣቶች በሰው አልባ አውሮፕላኖች ወይም ድሮኖች ጉዳይ በጣም ቀልባቸው ይወሰዳል። በቅርቡ ያነጋገርናቸው በአፍሪካ የድሮን ፖሊሲ ውስጥ ለመሳተፍ እየጣሩ ያሉ ወጣቶችም አሉ። እነዚህ ወጣቶች ሀሳባቸውን የሚያጋሩበት፣ ቴክኖሎጂውን የበለጠ የሚረዱበት መርሃ ግብር ለማዘጋጀት ምን ያክል እየጣረ ነው ባለስልጣኑ?
እንግዲህ የኢትዮጵያ ሲቪል አቪዬሽን ባለስልጣን ኢትዮጵያ ውስጥ ከዛሬ 75 ዓመት በፊት ነው አውሮፕላን መብረር የጀመረው። የኢትዮጵያ ሲቪል አቪዬሽንም በዓለም ላይ አውሮፕላን ከተፈጠረ 5 እና 6 ዓመት በፊት በኢትዮጵያ ሰማይ ላይ አውሮፕላን በሯል። ከዛን ጊዜ ጀምሮ ጥሩ ሰክሰስፉል የሆነ ኤርላይንሶች አሉን ኢትዮጵያ ውስጥ። አሁንም እንደዚህ አይነት ቴክኖሎጂዎች እየመጡ ነው። ከዛም አልፎ ኢትዮጵያ ውስጥ ድሮን ማምረት የሚፈልጉ ድርጅቶች ፍላጎት እያሳዩ ነው። ስለዚህ ወጣቶች በዚህ ዘርፍ ሲሳተፉ የኢትዮጵያ ሲቪል አቪዬሽን ያስቀመጠው ሕግና ደንብ አለ። ያንን ተከትሎ ድጋፍ ሊያደርግላቸው፣ ሊያበረታታቸው ከዚህ በፊትም ወደዚህ ዘርፍ የገቡ ወጣቶችንም እየረዳ ያለበት ደረጃ ነው ያለው። ስለዚህ ሙሉ ሁሉንም ህግና ስታንዳርዱን አስተብቆ ለወጣቶች ገዛ ለማድረግ ዝግጅት አድርጓልኝ መስሪያ ቤት።
እዚህ በጣም አመሰግናለሁ አቶ አንሙት ለማ፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን የህዝብ ግንኙነት ዳይሬክተር፣ ለነበረን አጭር ቆይታ በጣም አመሰግናለሁ። መልካም ቀን ይሁንልዎት።
አመሰግናለሁ እኔም።
ያለፉትን 5 ዓመታት በፕሬዚደንት ጆን ማጋፉሊ ስር ያሳለፈችው ታንዛኒያ በመጪው ጥቅምት ምርጫ ለማካሄድ እየተሰናዳች ነው። በትላልቅ መሰረታዊ ልማት ግንባታዎችና ሙስናን በመዋጋት ትልቅ ስም ያተረፉት ማጋፉሊ በልማት ዙሪያ የሚነሱ ትችቶችን ጆሮ ዳባ ልበስ በማለትና ተቃዋሚዎችን፣ የነጻውን ፕሬስ አባላትን በማፈን ይወቀሳሉ። የቻርልስ ኮምቤን ዘገባ ስመኝሽ ቆየ ታሰማናለች።
የ87 ዓመት አዛውንት የሆኑትን ዘይነቡ መሐመድን ጨምሮ 16 በመቶ በሚሆነው የታንዛኒያ ገጠራማ ክፍል የሚኖሩ ሰዎች ላለፉት 30 ዓመታት የኤሌክትሪክ አገልግሎት አላገኙም። በግንባታ ላይ ያለው የሩፊ የውሃ ኃይል ማመንጫ ግንባታ ሲጠናቀቅ ግን ዘይነቡ አቅማቸው በሚፈቅደውና በርካሽ ዋጋ ኤሌክትሪክ እንደሚያገኙ ተስፋ ያደርጋሉ።
የኤሌክትሪክ ግንባታው ሲጠናቀቅ የኩራዝ መብራት መጠቀም አቆማለሁ። ኤሌክትሪክ አገልግሎት ስለማገኝ ህይወት የተሻለ ይሆናል።
ፕሬዚዳንት ጆን ማጉፉሊ በታንዛኒያ ከጀመሯቸው ግዙፍ ግንባታዎች አንዱ የሆነው የውሃ ግድብ እንደ አውሮፓውያኑ አቆጣጠር በ2022 ይጠናቀቃል ተብሎ የሚጠበቅ ሲሆን 2100 ሜጋዋት የኤሌክትሪክ ኃይል በማመንጨት የታንዛኒያን የኃይል አቅርቦት በሶስት እጥፍ እንደሚያሳድገው ፕሬዝዳንቱ ተናግረዋል።
መርሃ ግብሩ ሲጠናቀቅ ብዙ ሰዎች የእሳት ማንደጃ እንጨቶችና ከሰል መጠቀምን ያቆማሉ። በምትኩ በርካሽ ዋጋ የኤሌክትሪክ ተጠቃሚዎች ይሆናሉ።
የውሃ ኃይል ማመንጫው ግንባታ የሚካሄደው ሴሉስ ጌም በተሰኘ ስፋቱ ስዋዚላንድን በሚያክለው የሀገሪቱ የዱር እንስሳት መጠበቂያ እንዲሆን በተከለለ ቦታ ላይ ነው። በአብዛኛው የማጉፉሊ ፕሮጀክቶች ላይ ትችት የሚሰነዝሩት የተፈጥሮ ጥበቃ ተከራካሪዎች ግን የውሃ ማመንጫው ዋጋ ያስከፍላል እያሉ ነው። ከተቺዎቹ አንዷ የሆኑት ፍሪዳ ሙስሊሙ ማዚንግራ ፕላስ በተሰኘ የተፈጥሮና አካባቢ ጥበቃ ላይ የሚሰራ ድርጅት ውስጥ ባለሙያ ናቸው።
በሴሉስ ጌም ያለው ስርዓተ ምህዳር ለዱር እንስሳዎች በጣም አስፈላጊ ነው። በዛ ቦታ ላይ የኤሌክትሪክ ማመንጫ ግንባታ ማካሄድ በአካባቢው የሚገኙትን የተለያዩ ዝርያዎች እንዲጠፉ ያደርጋቸዋል።
የፕሬዝዳንት ማጉፉሊ ደጋፊዎች ከጎረቤት ሀገሮች ሩዋንዳና ዩጋንዳ ጋር የሚያገናኘው የባቡር ሀዲድ ግንባታን ጨምሮ በተለያየ መጠን እየተሰሩ ያሉት ሰፋፊ ግንባታዎች የሀገሪቱን ኢኮኖሚ ያሳድገዋል ብለው ያምናሉ። ማጉፉሊ በሰፊው እያካሄዷቸው ባሉት የመንገድ ግንባታዎችና ሙስናን ለመቀነስ እየወሰዷቸው ባሉት እርምጃዎች ቡልዶዘር ወይም አፈር ገፊ የሚል ቅጽል ስም አሰጥቷቸዋል። በሌላ በኩል ግን የፕሬዝዳንቱ ተቺዎች የግሉን ነጻ ፕሬስና ተቃዋሚዎችን በማፈን ይወቅሷቸዋል። ከነዚህ ውስጥ አንዱ ጃሚ ፎረም የተሰኘ የተደበቁ ሚስጥሮችን የሚያጋልጥ የማህበረሰብ ሚዲያ መስራች ማክሲኖ ሜሎ ነው።
በተደጋጋሚ በተለያዩ ባለስልጣናት ፊት ቀርቤ ተጠይቄያለሁ። በፖሊስ ተይዤ ታስሬያለሁ። የተለያዩ ክሶችም ይቀርቡብኛል። ከ2016 የጎረጎሰውያኑ ዘመን ጀምሮ 148 ጊዜ ተከስሼ ፍርድ ቤት ቀርቤያለሁ።
በተለምዶ ቻዴማ ተብሎ የሚጠራው ለዲሞክራሲና መሻሻል ተቃዋሚ ፓርቲ በቅርቡ ከስደት የተመለሱትን ቱንዱ ሊሱን በጥቅምት ለሚደረገው ምርጫ የማጉፉሊ ተፎካካሪ እንዲሆኑ አቅርቧቸዋል። ማጉፉሊን በአደባባይ በመተቸት የሚታወቁት ሊሱ በ2017 ሀገራቸውን ጥለው የተሰደዱት ባልታወቀ ሰው 16 ጊዜ በጥይት ከተመቱ በኋላ ነው። የፓርቲያቸው ምክትል ጸሐፊ የሆኑት ሲንጎ ቤንሰን ታንዛኒያ አፈና ውስጥ ናት ይላሉ።
ባለፉት 5 ዓመታት ከህገ መንግስቱ በተቃራኒና ከህግ ውጪ በሆነ መልኩ የፖለቲካ ፓርቲዎች እንቅስቃሴ እንዳያደርጉ ተከልክለዋል። ይሄ ዲሞክራሲን ማጥፋት ነው። ምክንያቱም ዲሞክራሲ ህዝብ በነጻነት ሐሳቡን እንዲገልጽና የተለያዩ አማራጭ ሐሳቦች ያሏቸው የፖለቲካ ፓርቲዎች እንዲኖሩ ይጠይቃል።
ፕሬዝዳንት ማጉፉሊ ባሳለፍነው ነሐሴ ወር ላይ የምርጫ ዘመቻቸውን ሲጀምሩ ታንዛኒያን ከዝቅተኛ ገቢ ወደ መካከለኛ ገቢ ያላቸው ሀገራት ተርታ ማሳደጋቸውን አጽንኦት ሰጥተውታል። ተቃዋሚዎቻቸው ነጻነት ማጣትን እንደ ጥቁር ነጥብ ይዙባቸው ደጋፊዎቻቸው የኢኮኖሚ እድገቱ ለታንዛኒያ ብሩህ ተስፋ ይዞ እንደሚመጣ ያምናሉ።
አብራችሁን ስላመሻችሁ እናመሰግናለን። ሀብታሙ ዝዩን በመስተንግዶው ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። የነገ ሰው ይበለን። ደህና እደሩ።
ይበቃል ቃላት መለጠጥ በደረስኩበት ልጠ